Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ ጽዮን ግርማ። ከጎኔ እዚህ ጋቢና ቁጭ ብላለች።
ሰላም እንደምናመሻችሁ። ለዛሬ ምሽት የያዝናቸውን ፕሮግራሞች እናስተዋውቃችሁ። በዩናይትድ ስቴትስ የጥቁር ሕዝብ መብት ተሟጋቹ የዶክተር ማርቲን ሉተር ኪንግ 88ኛ የልደት በዓል መታሰቢያ በመከበር ላይ ይገኛል።
My four little children will one day live in a nation where they will not be judged by the color of their skin, but by the content of their character. I have a dream.
ባለፈው ዓመት የአዲሱን የአውሮፓውያን ዓመት ዘገባ ያወጣው የመብት ድርጅት ሂውማን ራይትስ ዎች እንደ አውሮፓውያን አቆጣጠር የ2016 ዓመተ ምህረት የኢትዮጵያ የጭካኔ ገደቦች ዓመት ብሎታል።
Yeah, I mean, Ethiopia, as we all know, has done a very good job in silencing independent dissenting voices, and you see this.
በኢትዮጵያ ሁላችንም እንደምናውቀው መንግስቱን የሚቃወሙ ድምጾችን ለማፈን የተሳካና ሰፊ ዘመቻ ተካሂዷል።
በሂውማን ራይትስ ዎች ከፍተኛ የአፍሪካ ተመራማሪ የሆኑት ፊሊክስ ሆርን ናቸው።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ተመልሼ መጥቻለሁ። የፌዴራል ጠቅላይ አቃቢ ሕግ እነ ማስረሻ ስጤ ብሬ በሚል መዝገብ በቂሊንጦ ማረሚያ ቤት ቃጠሎ በ23 ታራሚዎች ግድያና በሽብር ወንጀል ክስ የመሰረተባቸው ተጠርጣሪዎች ጉዳይ በዝግ ችሎት እንዲታይ ጠየቀ። ታራሚዎቹ አሁንም በማረሚያ ቤቱ አስተዳደር በደል እንደሚፈጸምባቸውና የረሃብ አድማ እንዳደረጉ ገለጹ። አብዛኞቹ ተጠርጣሪዎች የክስ መቃወሚያ አናቀርብም ብለዋል። ከተከሳሾቹ አንዱ ዶክተር ፍቅሩ ማሩ ክሳቸው ዛሬ ተነቦላቸው ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። ዛሬ የማርቲን ሉተር ኪንግ ቀን በዩናይትድ ስቴትስ ይፋዊ የመንግስት ክብረ በዓል ነው። ይህ ስለ ዶክተር ማርቲን ሉተር ኪንግ ስም ተከብሮ እንዲውል የተወሰነ ዕለት በየዓመቱ የሚውለው የአውሮፓውያን ጃንዋሪ ወር በገባ በሶስተኛው ሰኞ ነው። በ1963 ዓ ም በአውሮፓውያኑ አቆጣጠር በኢትዮጵያ ደግሞ በ1963 ዓ ም ማለት ነው። አፍሪካ አሜሪካውያን ወይም የአሜሪካ ጥቁሮች የእኩልነት መብታቸው እንዲከበር በመጠየቅ ዋሽንግተን ዲሲ ላይ በመቶ ሺዎች የሚቆጠሩ አደባባይ ላይ ወጥተው ነበር። ይህ ሰልፍ ታላቁ የዋሽንግተን ሰልፍ ተብሎ የሚታወቅ ሲሆን እንደ ዓላማ ደግሞ አድርጎ ያነሳቸው መሰረታዊ ጥያቄዎች ስራና ነጻነት ነበሩ። ማርቲን ሉተር ኪንግ ጥር 7/1921 ዓ.ም ጆርጂያ ግዛት ዋና ከተማ አትላንታ ውስጥ ተወልደው መጋቢት 4/1960 ዓ.ም ቴኔሲ ግዛት ውስጥ በምትገኘው ሜንፊስ ከተማ በነፍሰ ገዳይ ጥቃት በ39 እድሜያቸው ተገደሉ። ማርቲን ሉተር ኪንግ እጅግ በርትቶ በነበረው የዘር መድሎ ዘመን ለሲቪል መብቶች መከበር በመሩ ሰላማዊ ትግል አሜሪካን ከጨለማ ወደ ብርሃን ያወጣ ቅርስ አትርፈዋል ተብሎ ይነገራል።
I have a dream that my four little children will one day live in a nation where they will not be judged by the color of their skin, but by the content of their character. I have a dream today.
አንድ ቀን አራቱ ትንንሽ ልጆቼ በቆዳቸው ቀለም ሳይሆን በማንነታቸው በሚለኩባት ሀገር እንደሚኖሩ ይታየኛል። ማርቲን ሉተር ኪንግ ከአብርሃም ሊንከን መታሰቢያ ሐውልት ህንጻ ላይ ደጃፍ እጅግ ታሪካዊና ሕያ ሆኖ ዘወትር የሚነሳው ንግግራቸው ነው። የማርቲን ሉተር ኪንግ ጁኒየር የልደት ቀን በየዓመቱ የአውሮፓ ጃንዋሪ በገባ ሶስተኛው ሰኞ ብሔራዊ ክብረ በዓል ሆኖ በዩናይትድ ስቴትስ ውስጥ የተወካዮች ምክር ቤት ከተወሰነና ፕሬዚዳንቱ ሮናልድ ሬገን ጥቅምት 3976 ዓመተ ምህረት ከፈረሙት በኋላ ህግ ሆኖ ወጥቶ ለመጀመሪያ ጊዜ ሥራ ላይ ከዋለበት ከጥር 12978 ዓመተ ምህረት አንስቶ ላለፉት 38 ዓመታት እየተከበረ ይገኛል። ወደ ሌላ ዜናዎች ስንሻገር ደግሞ ዓለም አቀፉ ማህበረሰብ የሩሲያን ተግባር አንድ ላይ ሆኖ መጋፈጥ አለበት ሲሉ የዩናይትድ ስቴትስ ምክትል ፕሬዝዳንት ጆን ባይደን አሳሰቡ። ተመራጩ ፕሬዝዳንት ዶናልድ ትራምፕን ደግሞ ለዩክሬን ጠንካራ ደጋፊዋና አጋሯ እንዲሆኑላት ተማጽነዋል። ምክትል ፕሬዝዳንት ጆን ባይደን ዛሬ ኪየቭ ውስጥ ለፕሬዝዳንት ፔትሮ ፖሮሼንኮ ጎን ሆነው ሲናገሩ ዩክሬን የሙስናን ነቀርሳና የክሬምሊንን ያላሰለሰ ጥቃት እየታገለች ናት ሲሉ አሳስበዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። መስታወት አድራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ዛሬ የማርቲን ሉተር ኪንግ በዩናይትድ ስቴትስ የጥቁር ሕዝብ መብት ተሟጋቹ ማርቲን ሉተር ኪንግ 88ኛ የልደት በዓል በመከበር ላይ ይገኛል። መስታወት አራጋው ያጠናቀረችው ዘገባ አላት።
ዛሬ እለቱ በመላዋ ዩናይትድ ስቴትስ የማርቲን ሉተር ኪንግ መታሰቢያ ቀን ነው። በአውሮፓውያን የቀን ስሌት መሰረት በየዓመቱ የጥር ወር በገባ በሶስተኛው ሰኞ አሜሪካውያን የደቡባዊ ዩናይትድ ስቴትስዋን የአላባማ ክፍለ ግዛት የባፕቲስት ቤተ ክርስቲያን አገልጋይ ቄስና የሲቪል መብት ታጋይ የዶክተር ማርቲን ሉተር ኪንግ ጁኒየርን ሕይወትና ስራ በክብር ያስባሉ። ከኃይልና ብጥብጥ በራቀ መንገድ በሚደረግ ትግል ማህበራዊ ለውጥ ለማምጣት የታገሉት የሲቪል መብት ታጋይ ነፍሰ ገዳይ በተኮሰባቸው ጥይት ተመተው ከዚህ ዓለም በሞት የተለዩት ዶክተር ኪንግ ዛሬ በሕይወት ቢኖሩ ኖሮ ትላንት እሁድ በአውሮፓውያን የቀን አቆጣጠር ጥር 15 2017 88ኛ የልደት በዓላቸውን ያከብሩ ነበር። እንደ አውሮፓውያን አቆጣጠር በ1950ዎቹ አጋማሽ በዩናይትድ ስቴትስ በዜጎች እኩልነትና ነጻነት ላይ ከፍተኛ እንቅስቃሴ ተጀመረ። የዛኔው ወጣት የክርስትና እምነት ሰባኪ ማርቲን ሉተር ኪንግ በሞንጎምሪ አላባማ የነበረውን የሕዝብ ማመላለሻ አገልግሎት በተለይም በደቡቡ ዩናይትድ ስቴትስ የነበረውን የጥቁር ዘር አድልዎ በመቃወምና የጥቁር ሕዝቦች የመምረጥ መብት መከበር ለማረጋገጥ ከፍተኛ እንቅስቃሴ ተፋፋመ። እንደ አውሮፓውያን አቆጣጠር በ1929 በአትላንታ ግዛት ጆርጂያ ነበር የተወለዱት። ማርቲን ሉተር ኪንግ ቤተሰቦቻቸው የሃይማኖት ሰዎች ነበሩ። በደቡቡ ዩናይትድ ስቴትስ በጥቁሮች ላይ የነበረው የዘር አድሎ በጣም ከፍተኛ ነበር። ጥቁሮች ከነጮች ተለይተው ለብቻ ትምህርት እንዲማሩ፣ በከተማ መሃልም ከተፈቀደላቸው ክልል ውጪ እንዳይንቀሳቀሱ ከፍተኛ ጫና ነበረባቸው። ጥቁሮች ከነጮች እኩል መብት ስላልነበራቸው በርካቶች ያልተማሩና በድህነት የሚማቅቁ ነበሩ። የመብት ተሟጋቹ አንድሪው ያንግ የማርቲን ሉተር ኪንግ የቅርብ ጓደኛ ነበሩ። በጥቁሮች መብት እንቅስቃሴ ከፍተኛ ተሳትፎ ካደረጉት መካከልም አንዱ ናቸው።
He taught us that our job was to redeem the soul of America.
ዩናይትድ ስቴትስን ከዘረኝነት ከጦርነትና ከድህነት የነጻች አድርገን እንድናስባት አስተማረን።
እንደ አውሮፓውያን አቆጣጠር በ1963 በነሐሴ ወር በጥቁሮች እኩልነት የተጀመረው እንቅስቃሴ ተስፋፍቶ በዋሽንግተን ለነጻነቱ የወጣው ጥቁር ሕዝብ ከ250,000 በላይ ነበር። ይህም እንቅስቃሴ የጥቁሮች ነጻነት እንዲከበርና ከነጮች እኩል ስራ የመቀጠር እድል እንዲጨምር ረዳ። በዚህ በርካታ ዜጎች በተገኙበት ሰላማዊ ሰልፍ ላይ ከነበሩት ግንባር ቀደም ሰዎች መካከል ጆን ሉዊስ አንዱ ነበሩ።
When we arrived at the steps of the Lincoln Memorial, there were just hundreds and thousands of people. There were many young people.
የዋሽንግተን ዲሲው ሊንከን የመታሰቢያ ሐውልት ስፍራ ስንደርስ ከደረጃዎቹ አቅራቢያ በመቶ ሺዎች የሚቆጠሩ ሰዎች ቀድመው ከስፍራው ተገኝተዋል። የሚበልጡትም ወጣቶች ነበሩ። ህልም አለኝ የሚለውን የኪንግን ያን ታላቅ ንግግር ከርቀት አይኑ እያየ ለመከታተል የፈለገ አንድ ወጣት ከዛፍ ላይ ተንጠላጥሎም ተመልክቼ ነበር። በዋሽንግተኑ የፕሬዚዳንት ሊንከን መታሰቢያ ሐውልት አቅራቢያ ኪንግ ወደ ስብከት መድረክነት ቀይረውት ነበር። ከዚህ ቀደም ታይቶ የማይታወቅ ለጥቁሮች ነጻነት ከፍተኛ ሚና የተጫወተ ታላቅ ለውጥ የሚያስገኝ ሰላማዊ ሰልፍ ነበር። ለጥቁሮች ብቻ ሳይሆን ለሕዝቦች እኩልነት ተሟጋች ነጮችም ጭምር የተለየ ቀን ሆኖ አለፈ። በእንቅስቃሴ ውስጥ ከተሳተፉት ሰዎች መካከል አንዱ በመሆኔም ታላቅ ደስታ ይሰማኛል።
ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር የሰላም ኖብል ተሸላሚ በሆኑበት ዓመት ፕሬዚዳንት ሊንደን ጆንሰን የጥቁር ነጻነት በተለይም በሕዝብ አገልግሎቶች ላይ የነበረውን ሕግ በአዲስ ቀየሩ። በቀጣዩ ዓመትም ጥቁሮች የዩናይትድ ስቴትስ ፕሬዚዳንትን መምረጥ የሚያስችላቸውን ነጻነት ተጎናጸፉ። እንደ አውሮፓውያን አቆጣጠር በ1968 በቴኒሲ ግዛት በቀን ስራ ላይ ለሚተዳደሩ ጥቁሮች መብት መከበር እንቅስቃሴ በሚያደርጉበት ወቅት በ39 ዓመታቸው ነው ኪንግ የተገደሉት። የዜጎች መብት ተሟጋች የሆኑትና ሁለት ጊዜ ለዩናይትድ ስቴትስ ፕሬዝዳንትነት እጩ ተወዳዳሪ የነበሩት ጄሲ ጃክሰን በተገደሉበት ምሽት ከጎናቸው ነበሩ። ኪንግ ቢያልፍም ስራው ግን ከመቃብር በላይ እንደሆነ ጃክሰን ይናገራሉ። ኪንግ ከመሞታቸው አንድ ቀን በፊት ባደረጉት ንግግር እንደሚሞቱ ቀድመው አውቀውት ነበር በማለትም ይናገራሉ።
And I've seen the promised land. I may not get there with you.
በቃል ኪዳን የተሞላች ምድር ትታየኛለች። ከናንተ ጋር እስከ መጨረሻው ድረስ ላልጓዝ ይችላልው። አንድ ለነግራችሁ የምሻው ነገር ግን ለታላቅ ስኬት መብቃታችን አይቀሬ መሆኑን ነው።
ማርቲን ሉተር ኪንግ ህይወታቸው ካለፈ ከ35 ዓመት በኋላ በ2008 የመጀመሪያው ጥቁር የአሜሪካ ፕሬዝዳንት ባራክ ኦባማ መመረጥ ህልማቸውን እውን ካደረጉት ታላቅ ሰዎች መካከል አንዱ ሆኗል በማለት ብዙዎች ይስማማሉ።
ወደ አዲስ አበባ ዘገባ ስንሻገር የፌዴራል ጠቅላይ አቃቤ ሕግ እነ ማስረሻ ሰጤ ብሬ በሚል መዝገብ በቅሊንጦ ማረሚያ ቤት ቃጠሎ በ23 ታራሚዎች ግድያና በሽብር ወንጀል ክስ የመሰረተባቸው ተጠርጣሪዎች ጉዳይ በዝግ ችሎት እንዲታይ ጠይቋል። ታራሚዎቹ አሁንም በማረሚያ ቤቱ አስተዳደር በደል እንደሚፈጸምባቸውና የረሃብ አድማ እንዳደረጉ ይገልጸዋል። ለፍርድ ቤቱ አብዛኞቹ ተጠርጣሪዎች የክስ መቃወሚያ አናቀርብም ብለዋል። ከተከሳሾቹ አንዱ ዶክተር ፍቅሩ ማሩ ክሳቸው ዛሬ ተነቦላቸዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ይዟል።
ጠቅላይ አቃቤ ሕግ በቅሊንጦ ማረሚያ ቤት ቃጠሎ በንብረት ማውደም በ23 ታራሚዎች ግድያና በሽብር ወንጀል ክስ የመሰረተባቸው 38 ተጠርጣሪዎች ጉዳይ በዝግ ችሎት እንዲታይ ለፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አመለከተ። ከተከሳሽ ጠበቆች መካከል አቶ ወንድሙ ይብሳና አቶ መሐመድ ኑር አብዱል ከሪም ለቪኦኤ እንደገለጹት አቃቤ ሕግ ማመልከቻውን እንዳስገባ እንጂ ላመለከተው ጉዳይ ዝርዝር ሕጋዊ ምክንያቱን አያውቁትም። ይሁንና አቶ መሐመድ ኑር አንድ ጉዳይ በዝግ ችሎት እንዲታይ የሚያስገድዱ ሁኔታዎችን በመዘርዘር የአቃቤ ሕግ ማመልከቻ አይተን መልስ እንሰጣለን ብለዋል።
በመሰረቱ በዝግ ችሎት የሚታይ ጉዳይ ቢያዩት ቢሰሙት ምናልባትም ስሜትን የሚነካ ቁጣን የሚቀሰቅስ ሁከትን የሚቀሰቅስ ከሆነና ወይንም ደግሞ የተወሰኑ የህብረተሰብ ክፍሎችን የሚጎዳ ስሜት የሚቀሰቅስ ከሆነ የተለየ ነገር የሚያስይዝ ከሆነ ነው። እንዲህ አይነት ጉዳይ ግን ዳኛውም ይማርበታል፣ ትምህርት ይሰጥበታል። ተከሳሹም ይማርበታል፣ ትምህርት ይሰጥበታል። ጠበቃውም ይማርበታል፣ ትምህርት ይሰጥበታል። ትምህርት የሚገኝበት ጉዳይ ስለሆነ ምንም አይነት ስሜት የሚነካ ጉዳይም ስላልሆነ በዝግ ችሎት የሚታይበት ጉዳይ የለም። አቃቢ ሕግ ግን በምን ምክንያት ጉዳዩ በዝግ ችሎት እንዲታይ እንደፈለጉ እንግዲህ ወደፊት ማመልከቻውን አይተን መልስ የምንሰጥበት ይሆናል።
ፍርድ ቤቱም የተጠርጣሪዎች ጠበቆች በአቃቢ ሕግ ማመልከቻ ላይ ያላቸውን አስተያየት በሚቀጥለው ቀጠሮ እንዲያቀርቡ አዟል። በዚሁ ችሎት ላይ ዛሬም ተጠርጣሪዎቹ በማረሚያ ቤቱ አስተዳደር ከፍተኛ በደል እየተፈጸመባቸው እንደሆነ ለፍርድ ቤቱ አቤት ለማለት ሞክረው እንደነበረ ጠበቆቹ ያስረዳሉ። ከ23 ያላነሱ ተወካዮች እንደሚወክሉ የሚናገሩት አቶ ወንድሙ ይብሳ ሁኔታውን ከደንበኞቻቸው በተነገራቸው መሰረት እንዲህ ያብራራሉ።
ተሳስ 14 2009 ዓ.ም ጀምሮ በፍርድ ቤት ውስጥ ባሰማነው አቤቱታ ምክንያት አሁንም ከጨለማ ቤት አልወጣንም። 37 ሰዎችንን 4x5 በሆነ እጅግ ጠባብ በሆነ ክፍል ውስጥ ነው ያለነው። ይህም በመሆኑ እነዚህ ችግሮች እንዲቃለልሉን ከቅዳሜ ጀምሮ የምግብ መብላት አድማ አቁመናል። ይህም እንዲታወቅልን የምልና መሰል ነገሮችን አቤቱታ አቅርቦ ይህንንም አንድም እኔ ለፍርድ ቤቱ እንዳቀርብ በ30 ሰከንድ ሁሉ ጠይቄ ፍርድ ቤቱ አሁን
አቶ መሐመድ ኑርም ተመሳሳይ ሁኔታ ገልጸው ፍርድ ቤቱ ይህን አቤቱታ በጽሑፍ እንዲያቀርቡ ትዕዛዝ መስጠቱን ተናግረዋል። አንዳንድ ተከሳሾች ዛሬ የመጀመሪያ ደረጃ የክስ መቃወሚያቸውን እንዳቀረቡም ታውቋል። የክስ መቃወሚያ ከቀረቡት መካከል የአቶ መሐመድ ኑር አብዱል ከሪም ደንበኛ አቶ ቶፊቅ ፋራ መሐመድ ሲሆኑ ካቀረቧቸው መቃወሚያዎቹ ዋናዎቹ የክሱ ግልጽ አለመሆንና የተሟላ ማስረጃ ከአቃቢ ሕግ አለመቅረቡ እንደሆነ ጠበቃቸው ይናገራሉ። አብዛኞቹ ተከሳሾች ግን ወደ ክርክሩ እንሂድ እንዳሉ አቶ ወንድሙ ይብሳ ገልጸዋል።
የኔ ደንበኞች አሁን በቁጥሯቸው ያነበብኩልኝ በሙሉ የመጀመሪያ የክስ መቃወሚያ ማቅረብ ስለማንፈልግ በቀጥታ ወደ እምነት ክደት ሄደን መቃላችን እንሰጣለን አሉ። ይሄ ለሚቀጥለው ቀጠሮ እንዲሆን ነው የተባለው። የመቃወሚያ መልስ ለማቅረብ አልፈለጉም የኔ ደንበኞች 23-25።
ለምንድን ነው የእርስዎ ደንበኞች ሊያቀርቡ ያልፈለጉት የክስ መቃወሚያ?
አጠቃላይ ሂደቱን ስና እኛ በዚህ ጉዳይ ላይ ያሰራነው ነገር የለም። ምስክሮችም እንደተቀነባበሩብን ጓደኞቻችን በዚህ በኛው ላይ ሊመሰክሩ እንደተዘጋጁ ስለተነገረንና ስላወቀን የመጀመሪያ መቃወሚያ መልስ ማቅረባችን ጊዜ ከማጥፋት በቀር ምንም ውጤት አመጣልን። ሁለተኛ ደግሞ እስካሁን ድረስ እንደምንሰማው እነሱ ያሉኝን ነው አቃቤ ሕግ ላይ የምናቀርበው መቃወሚያ ሁሉም ውድቅ ስለሚሆን ጊዜ ከማጥፋት በቀር ውጤት አይኖረውም። በቀጥታ ወደዛው እንጂ ምክንያቱም መቃወሚያ ብናቀርብም ባናቀርብም አቃቤ ሕጉ ክስ ስለማይወርቅ በዚህ ምክንያት ጊዜ አናጠፋም። የጓደኞቻችን እዛ ያለነው ስንታየቅ በልምድ የለም የወደቀ የለም የአቃቤ ሕግ በሁሉም በሌሎችም ጠበቆች በዚህ በእኔ ያስኳቸው ይህን ምክንያት አድርገው በቀጥታ ወደ ክሱ እንድንገባ የእምነት ክደት ቃላችን እንድንሰጥ ብሎ ነው ምክንያት ያቀረቡ።
ጠቅላይ አቃቤ ሕግ በዚህ የክስ መዝገብ ክስ ከመሰረተባቸው 38 ተጠርጣሪዎች መካከል እስከ ዛሬ ፍርድ ቤት ያልቀረቡት ዶክተር ፍቅሩ ማሩ ቀርበው ክሳቸው እንደተነበበላቸው ታውቋል። አቶ መሐመድ ኑር የተመለከቱትን ለቪኦኤ አካፍለዋል።
ዶክተር ፍቅሩ ማሩ ወርዶፋ ዛሬ ራሳቸው ችሎት ቀርበው አይቻቸዋለሁ። ተይዘው ቀርበው ይሁን በምን መልኩ እንደቀረቡ ባላውቅም ቀርበዋል። ጠበቆቻቸውም እነ አቶ ኑሩ ሰኢድ ቀርበውላቸዋል። እሳቸው እንደቀረቡም ክሱ ተነበበላቸው። ከተነበበላቸው በኋላ በጠበቆቻቸው በኩል የሚሉት ነገር ካለ ተብሎ ተጠይቆ ተቃውሞ ለማቅረብም ይሁን የእምነት ክደት ቃል ለመስጠት ይሁን ለነገ ጠዋት ይቀጠረልን ተብሎ ዶክተር ፍቅሩ ማሩ ብቻም በተመለከተ መዝገቡ ለነገ ጠዋት ተቀጥሯል።
ፍርድ ቤቱ መጨረሻ ተለዋጅ ቀጠሮ ለጥር 24 ቀን 2009 ዓ.ም ሰጥቶ ተነስቷል። አቃቤ ሕግ በ38ቱ ተከሳሾች ላይ የወንጀል አድማ ስምምነት በማድረግ የሆነ ግን የግንቦት ሰባትንና የአልሸባብን የሽብር ቡድን ዓላማ በመቀበል በመንግሥት ላይ ተጽዕኖ ለማሳደር የሀገሪቱን መሠረታዊ ፖለቲካዊ፣ ሕገ መንግሥታዊ፣ ኢኮኖሚያዊ ወይንም ማኅበራዊ ተቋማትን ለማናጋት በማሰብ ተወስደዋል ባላቸው የተለያዩ ሕገ ወጥ ድርጊቶች ከሷቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
Happy birthday to you. Happy birthday.
እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። አስተያየቶቻችሁን በፌስቡክ ገጻችን ላይ ማድረሳችሁን አትዘንጉ። እንደምታዳምጡን በዙ ነው የምናረጋግጠው። ያደመጥነው ሙዚቃ የስቲቪ ወንደር ሃፒ በርዝዴ ነበር ለጥቁር ሕዝብ መብት ተሟጋቹ ለዶክተር ማርቲን ሉተር ኪንግ ነው ይህንን የጋበዝናችሁ። ወደ ቀጣዩ ፕሮግራማችን ስናልፍ ባለፈው ዓመት የአዲሱ የአውሮፓውያን ዓመት ዘገባውን ያወጣው የመብት ድርጅት ሂዩማን ራይትስ ዎች እንደ አውሮፓውያን አቆጣጠር የ2016 ዓ.ም የኢትዮጵያ የጭካኔ ገደቦች ዓመት ብሎታል። ኢትዮጵያ የአስቸኳይ ጊዜ አዋጅ ባወጀችበት በዚህ ወቅት መሰረታዊ መብቶችን በመገደብና ሰላማዊ ሰልፈኞች ላይ የከፈተችውን ደም አፍሳሽ አፈና ቀጥላበታለች ብሏል። በኤርትራም የዜጎች ሰብአዊ መብቶችን መጣሷም ቀጥላበታለች ብሏል። የኢትዮጵያም ሆነ የኤርትራ መንግስት የሂዩማን ራይትስ ዎችም ሆነ የሌሎች ዓለም አቀፍ የሰብአዊ መብት ድርጅቶችን ሪፖርቶች እንደማይቀበሉ በተለያየ ጊዜ ሲናገሩም ይደመጣል። የአሁኑን የ2017 የሂዩማን ራይትስ ዎች ሪፖርት በተመለከተ ምላሻችንን እንዲሰጡን ለኢትዮጵያ የመንግስት ኮሚኒኬሽን ጉዳዮች ሚኒስቴር ጽህፈት ቤትና የኤርትራ ማስታወቂያ ሚኒስቴር ደውለን ምላሽ ለማግኘት ያደረግነው ጥረት አልተሳካም። ጽዮን ግርማ በሂዩማን ራይትስ ዎች ከፍተኛ የአፍሪካ ተመራማሪ የሆኑት ፊሌክስ ሆርኔ ስለ ሪፖርቱ አነጋግራ ተከታዩን ዘግባለች።
በኢትዮጵያ የጭካኔ ገደቦች ዓመት በሚል ርዕስ የሚጀምረው የሰብአዊ መብት ተሟጋቹ ሂዩማን ራይትስ ዎች የ2017 ዓለም አቀፍ ሪፖርት የኢትዮጵያው የሪፖርቱ ክፍል እንደ አውሮፓውያን አቆጣጠር በ2016 ዓ.ም ኢትዮጵያ የሰብአዊ መብቶች ቀውስ ውስጥ መውደቋን ይዘረዝራል። ኢትዮጵያ የአስቸኳይ ጊዜ አዋጅ ባወጀችበት በዚህ ወቅት መሰረታዊ መብቶችን በመገደብና ሰላማዊ ሰልፈኞች ላይ የከፈተችውን ደም አፍሳሽ አፈና ቀጥላበታለች ይላል ሪፖርቱ። አያይዞም የአስቸኳይ ጊዜ አዋጁ በዘፈቀደ ማሰርን ይፈቅዳል፣ ማህበራዊ መገናኛ ብዙሃንን ይገድባል፣ እንዲሁም ከውጭ አካላት ጋር መገናኘትን ይከለክላል። በዚህ ዓመት የመንግስት የጸጥታ ኃይሎች በኦሮሚያና አማራ ክልሎች በመቶዎች የሚቆጠሩ ሰላማዊ ሰልፈኞችን ገድሏል፣ በአስር ሺዎች የሚቆጠሩትን እስር ቤት አጉሯል። ታስረው ከተፈቱት ብዙዎቹ በእስር ቤት ውስጥ ስቃይ እንደደረሰባቸው ተናግረዋል ይላል። ይህ እስረኞችን የማሰቃየት ችግር ኢትዮጵያ ውስጥ ለረጅም ጊዜ ሳይፈታ የዘለቀ ችግር እንደሆነ የሚናገረው የሪፖርቱ ክፍል መንግስት የጸጥታ ኃይሎች ያደረሱትን በደሎች በተገቢው መልኩ ለመመርመርም ሆነ ለዓለም አቀፍ ምርመራ ጥሪዎች መልስ መስጠት አልቻለም ይላል። በሂዩማን ራይትስ ዎች ከፍተኛ የአፍሪካ ተመራማሪ የሆኑት ፊሊክስ ሆርን በርካቶች እስር ቤት በሚታጎሩባት ኢትዮጵያ እያሰቃዩ የመመርመር ተግባር ወይም ቶርቸር አሁንም ቀጥሏል ይላሉ።
All the way up to people that were mercilessly tortured, you know, those that perhaps played a big role.
ግለሰቡ ወይም ግለሰቦች በተቃውሞ የተሳተፈ ከሆነ ወይም ከቤተሰቡ አካል አንዱ መንግስትን የመቃወም ታሪክ ካለው ታስረው ይቆዩና በፍርድ ቤት ሲቀርቡ የደረሰባቸውን የማሰቃየት ምርመራ አስረድተው ፍርድ ቤቱ ለፖሊስ የሰጡትን ቃል ውድቅ እንዲያደርግላቸው ይጠይቃሉ። ሆኖም በፍትህ ስርዓቱ ፖሊስና የጸጥታ ኃይሎች ተጠያቂ ስላልሆኑ በተደጋጋሚ ችግሩ ሲከሰት እናስተውላለን።
እንደ አውሮፓውያን አቆጣጠር በ2016 ዓ.ም ከታሰሩት በአስር ሺዎች ከሚቆጠሩት እስረኞች መካከል ጋዜጠኞች፣ ጦማሪዎች፣ ሙዚቀኞች፣ መምህራንና የጤና ባለሙያዎች እንደሚገኙበት የጠቀሰው ሪፖርቱ እንደነ በቀለ ገርባ ያሉ ለዘብተኛ የሚባሉ የፖለቲካ ፓርቲ መሪዎች በሽብር ተከሰው እስር ቤት ይገኛሉ። የመማር ማስተማር ሂደቱ ተስተጓጉሏል። በሺዎች የሚቆጠሩት ደግሞ አገር ጥለው ተሰደዋል ይላል። የኢትዮጵያ መንግስት ሂዩማን ራይትስ ዎችም ሆነ ሌሎች ዓለም አቀፍ የሰብአዊ መብት ድርጅቶች ሪፖርት ሳይወጡ ሪፖርቶቹን እንደማይቀበልና እንዲህ ያሉ ድርጅቶች የራሳቸው አጀንዳ ያላቸው ያልተረጋገጠ መረጃ የሚያወጡ ናቸው እንደሚል ጠቅሼ ምላሻቸው ምን እንደሆነ ፊሊክስ ሆርንን ጠይቄያቸው ነበር።
Independent dissenting voices, and you see this.
በኢትዮጵያ ሁላችንም እንደምናውቀው መንግስቱን የሚቃወሙ ድምጾችን ለማፈን የተሳካና ሰፊ ዘመቻ ተካሂዷል። በጸረ መንግስት ተቃውሞ የተሳተፉና ተቀባይነት ያላቸው ጥያቄዎችን ያነሱን ዝም ለማሰኘት ከቀየሱት ስልት ጀምሮ ከኢትዮጵያ ጋር በትብብር የሚሰሩ የውጭ መንግስታት የኢትዮጵያን የሰብአዊ መብት ይዞታ በይፋ አለማውገዛቸው የተሳካ ዘመቻ መካሄዱን ያሳያል። በኢትዮጵያ እየተከናወነ ያለውን ሁኔታ በማጋለጥ ከሚናገሩት ጥቂት ቡድኖች የኛ ድርጅት ይገኝበታል። የኢትዮጵያ መንግስት በዚህ ደስተኛ አይደለም። መረጃዎቻችንን የምናጠናቅረው ተጎጂዎችን በማነጋገር፣ የአይን ምስክሮችን በማጣቀስ፣ ከእኛ ጋር ለመነጋገር ፈቃደኛ ከሆኑ የመንግስት ባለስልጣናት፣ የምናገኛቸውን መረጃዎች ጨምረን ነው። የተለያዩ ምንጮችን ሳናጣቀስ የምንሰራው ስራ የለም። ከመንግስት ባለስልጣናት ጋር መወያየት የምንፈልግ ቢሆንም እነሱ ፈቃደኞች ሲሆኑ አንመለከትም። እንዲያውም በጥቅል ድርጅታችን የአድሎ አሰራርን እንደሚከተል ከመግለጽና የሪዮት ዓለም ልዩነትን እንደ ምክንያት ከማስቀመጥ ባለፈ ለችግሮቹ የጋራ መፍትሄና ማጣራት ለማበጀት ፍላጎት የላቸው።
የመብት ድርጅቱ ሂዩማን ራይትስ ዎች ሪፖርት ኤርትራን በተመለከተ ባወጣው የሪፖርቱ ክፍል ኤርትራ ነጻነቷን ካገኘች ወዲህ ምንም አይነት ምርጫ ለማካሄዷንና ባለፈው የአውሮፓውያኑ ዓመት 2016 የተባበሩት መንግስታት የሰብአዊ መብቶች ምክር ቤት አጣሪ ኮሚሽን ባቀረበው ሪፖርት መሰረት የሀገሪቱ መንግስት በርካታ ሰብአዊ መብቶችን የሚጥስ ተግባሮች የሚፈጽም መሆኑን መረጃ እንዳገኘ አስታውቆ ነበር ይላል። ሀገሪቱ ያለው የጊዜ ገደብ የሌለው ብሔራዊ አገልግሎት ከፍተኛ ቁጥር ያላቸው የሀገሪቱ ዜጎች እንዲሰደዱ ምክንያት መሆኑን በመጥቀስም በተጨማሪም በብሔራዊ አገልግሎት የተሰማሩ ዜጎች አያያዝ የሰብአዊ መብቶችን የሚጥስ መሆኑን ይጠቅሳል። ነጻ የመገናኛ ብዙሀን በሀገሪቱ ካለመኖሩ በተጨማሪ 11 ስርዓቱን የነቀፉ ከፍተኛ ባለስልጣናትን ጨምሮ ብዛት ያላቸው ጋዜጠኞች ያለ ፍርድ በእስር እንደሚገኙ ይዘረዝራል። ፊሊክስ ሆርን እንደሚሉት የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን በማንሳት ለዜጎቹ ነጻነት መስጠት አለበት። ችግሮቹን ለመፍታት ደግሞ ከተቃዋሚ ድርጅቶች ጋር ውይይት መፍጠር አለበት። በተጨማሪም የመናገርና የመጻፍ ነጻነት መብትን አለመገደብ እንዲሁም የሲቪል ማህበራት እንዲሰሩ መፍቀድ ይኖርበታል። ይህ ሲሆን ብቻ ነው መፍትሄ ሊመጣ የሚችለው። በማፈን ጊዜያዊ እንጂ ዘላቂ መፍትሄ ማምጣት አይቻልም ብለዋል። የአሁኑን የ2017 የሂውማን ራይትስ ዎች ሪፖርት በተመለከተ ምላሻቸውን እንዲሰጡን ለኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ሚኒስቴር ጽህፈት ቤትና ለኤርትራ ማስታወቂያ ሚኒስቴር ደውለን ስልካቸው ባለመነሳቱ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ጥረታችንን ቀጥለን ምላሻቸውን ይዘን እንመለሳለን። እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ተቃርቧል።
በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ጽዮን ግርማንን፣ በፕሮግራሙን ያቀናበረልን ሞክቢል ያቤሮ ነው። ጉዟቸው የሰመረ ይሁን እያልን እንሰናበታለን። ሙዚቃዎቹን በመምረጥ ዲጄ ፋትሱ አብሮን ነበር። መልካም ምሽት።
በነገው ጉዞ እንገናኝ።
Luther the king, I ain't using it for the right thing. In between lean and the fiends, hustle and the schemes, I put together pieces of a dream. I still have one.
I got a dream.
One day.